የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ አብራችሁ የማመሸው ጽዮን ግርማ ነኝ። የቀድሞ ከፍተኛ የኢህአዴግ ባለስልጣን አቶ በረከት ስምኦንና አቶ ታደሰ ጥንቅሹ ዛሬ ፍርድ ቤት ቀረቡ።
ሩል ኦፍ ሎው የምንለውን የህገ በላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ፣ ትንሽ፣ ትልቅ፣ ድሀ፣ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል።
በዝርዝር ዘገባው እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። በሙስና ወንጀል ተጠርጥረው በህግ ጥላ ስር የሚገኙት የእነ አቶ በረከት ስምኦን ለፍርድ መቅረብ ከለብጦ ጋር በተያያዘ በህዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የህግ የበላይነት መስመር እየያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ ነው። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሳናለች።
በሙስና ወንጀል የተጠረጠሩት የቀድሞ የብአዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የ62 ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ መብቴ ተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት 9ኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ብሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ 10 ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የህግ የበላይነት በሌለበት አካባቢ መብቴ ተከብሮ መከራከር ስለማልችል ጉዳዬ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባልኩ ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብቴ ተጠብቆ ጉዳዬን አዲስ አበባ ሁኜ መከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ሕጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በ90 ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ሕጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራ ቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ሕጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት 1 ቀን ቀጠሮ በመያዝ የዛሬው ውሎ አጠናቋል። በተያያዘ ዜና ከትናንት በስቲያ ጀምሮ እነ አቶ በረከት ስምኦን ባሉበት 9ኛ ፖሊስ ጣቢያና ችሎት በሚካሄድበት ከፍተኛ ፍርድ ቤት በርካታ ወጣቶች ተገኝተዋል። አንዳንድ ወጣቶች ከአሜሪካ ድምጽ ጋር በነበራቸው ቆይታ የእነ አቶ በረከት መያዝ ሁሉም ሰው በህግ ፊት እኩል መሆኑን ማሳያ ነው ሲሉ ተናግረዋል።
ጌታቸው ወንድም እባላለሁ። ከባህር ዳር ነዋሪ ነኝ። የህግ ባለሙያ ጠበቃ ነኝ። አሁን ለፍርድ ሊቀርቡ እየተጠባበቅናቸው ያሉ ሰዎች ባለፈው ስርዓት ሰብአዊ መብትም ሆነ በሙስና ጉዳይ ትልቅ ግድፈት ሲፈጽሙ የኖሩ ናቸው ብዬ አምናለሁ እኔ በግሌ። በእርግጥ በፍርድ እስኪረጋገጥ ድረስ ነፃ ሆኖ የመገመት መብት አላቸው። ግን አዴፓ ወይ እንደ ክልሉ መንግስት እነዚህ ተጠርጣሪ የወንጀል ተጠርጣሪዎችን ከፍተኛ የመንግስት ባለስልጣን የነበሩ ሰዎችን ለፍርድ ማቅረቡ የለውጡን ሂደት መስመር የያዘ መሆኑን ያሳያል። ይሄ ጅምር ነው። የሚቀሩ አሉ። በተለይ ደግሞ በሰብአዊ መብት ጥሰት
ስሜ ጀምበሬ ወርቄ ይባላል። በጠበቃና ህግ አማካሪ ነኝ። ቀደም ሲል በመንግስት ስልጣን ላይ የነበሩ አቶ በረከት ሰሞንና አቶ ታደሰ ካሳ የተባሉ መሪ ነበሩ። ነገር ግን በቅርብ ጊዜ ከማዕከላዊ ኮሚቴነት አባል የወረዱ የነበሩ ሰዎች አሁን በሙስናና በተለያዩ ወንጀሎች ተጠርጥረው ይቀርባሉ ተብሎ ስለሆነ ነው እዚህ ችሎት ላይ እየጠበቅን ያለ ነው። ህገ መንግስቱ መከበር የጀመረበት እለት ነው ብዬ አስባለሁ። ሰዎች ሁሉ በህግ ፊት እኩል ናቸው የሚለውን መርህ የተረጋገጠበት እለት ዛሬ ነው ብዬ ወስዳለሁ። ለምን እነዚህ ሰዎች ቀደም ሲል ከበረሃ ትግል ጀምሮ መንግስት አገሪቱን የተቆጣጠረ አንስቶ የነበሩበት ፖለቲካዊ ውሳኔ፣ መንግስታዊ ውሳኔ ሲያደርጉ የነበሩ ሰዎች ናቸው። ነገር ግን አሁን በተጀመረው የለውጥ ሂደት ውስጥ አዴፓ ከነበራቸው ስልጣን በማውረድ አሁን ደግሞ በስልጣን በነበሩባቸው ጊዜያቶች የፈጸሟቸው ወንጀሎች ላይ ጠርጥሬያቸዋለሁና ምርመራ ይጀመር ብሎ በህግ ጥላ ስር አድርጎ ማምጣቱ እንደ ትልቅ የለውጥ ሂደት ነው እኔ የማስበው። ምክንያቱም የሩል ኦፍ ሎው የምንለውን የህግ የበላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ፣ ትንሽ፣ ትልቅ፣ ድሃ፣ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል።
አያይዘውም የፌዴራል መንግስትም ሆነ የክልሉ መንግስት ሀገሪቷን ለድህነት የዳረጉና የሰብአዊ መብት ጥሰት ያደረሱ ግለሰቦችን እየተከታተለ መያዝ አለበት ሲሉ አስተያየታቸውን ሰጥተዋል።
ፌዴራል መንግስቱ ጥያቄ ውስጥ እንዳይወድቅ እነዚህ በትልልቅ ወንጀሎች፣ በሰብአዊ መብት ጥሰት፣ በትልቅ ሙስና ሀገሪቱን አደህይተው እዳ በዳ አድርገው የወጡ ባለስልጣኖች ተሸሽጓል የሚባሉባቸው ጠቅላይ አቃቤ ህግ በግልጽ መግለጫ ሰጥቷል። ባለፈው የእስር ትእዛዝ ወጥቶባቸው ግን እስካሁን ያልተያዙ ትልልቅ ባለስልጣኖች አሉ። ህዝቡ በመንግስት ላይ አመኔታ እንዲኖረው ከተፈለገ መንግስትም እንደ መንግስት ስራውን ማከናወን፣ ህግ ማስከበር የመንግስት የመጀመሪያ ግዴታው ስለሆነ ይሄ መንግስትነቱን የሚያረጋግጥበት ስለሆነ እነዛ የተሸሸጉ ሰዎች መምጣት አለባቸው፣ ለህግ መቅረብ አለባቸው። ይሄ ምንም ያደራድር ጉዳይ አይደለም። ስለዚህ ፌዴራል መንግስቱ አሁን የጀመረውን የክልሉን ጉዳይ አይቶ ፌዴራል መንግስቱም እንደ ፌዴራል መንግስትነቱ እነዚህ ሰዎች ከተሸሸጉበት አድርገው አውጥቶ ለፍርድ ማቅረብ አለበት። ክልሎችም ለዚህ መተባበር አለባቸው፣ ሌሎች ክልሎች። አለዛ ወንጀለኛ እየሸሸጉ የፌዴራል መንግስቱ አካል ሆኖ መቀጠል አይቻልም።
ሞት ባይኖር መጎስ እባላለሁኝ። ቦምብ ጥለሃን ተብዬ ተሰቃይቼ በማላውቀው ነገር ተደብድቤ ታስር ግንቦት ሰባት አባል ነ ግንቦት ሰባት እኔ ግንቦት ሰባት የሚባለውንም በዛን ጊዜ ስጠይቅ ነው እንጂ አላውቀው። ለህዝብ የሚቆም መንግስት እስከመጣ ድረስ አንድም ሰው በማያውቀው ነገር እየተደበደበ ንብረታችንም እንደተወረሰ ነው የቀረ። ስለዚህ ግን የህግ የበላይነት እያየነ እስከሆነ ድረስ ገና ዋናው የሚመነጠረው እነየታቸው አሰፋ ተያዙ የተባለ ጊዜ ነው ዋናው አንድያውን ህይወት የሚወድቅ። ስለዚህ ግን አሁንም ይቀራል። የአማራ ክልል የራሳችን ሰው ሁላ እንዳለበት እንዲታወቅ ያስፈልጋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምኦን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቤ ሕግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለማዋል እየተደረገ ያለው ጥረት መቀጠሉንም ጠቁመዋል። ጠቅላይ አቃቤ ሕግ ይህንን የተናገሩት ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ዛሬ በባህር ዳር መታየት ጀምሯል። የተጠረጠሩበት ተጨማሪ ጉዳይ ይኖር እንደሆነ፣ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቤ ሕግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። በዚሁ ጉዳይ ላይ የተጠየቁት የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡ ቱኑ ይህንኑን ያመለከቱት
የነ አቶ በረከትና የታደሰ አቶ ታደሰ ካሳ ሁላችንም እንደሰማነው አማራ ብሔራዊ ክልላዊ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በእኛ በኩል ይሄን ተከትለን የተከተልነው የምርመራ ሆነ የክስ መዝገቦች አሉ።
ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረቡት አቶ በረከት ስምኦን ፍርድ ቤቱ ባይቀበለውም ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። ይህ ሊሆን የሚችልበት እድል ይኖር እንደሆነ የተጠየቁት የፌደራል ጠቅላይ አቃቤ ሕግ ቃል አቀባይ ተከታዩን መልሰዋል።
ቅድም በተደጋጋሚ ገልጫለሁ፣ ይህን የአቶ በረከት በፌደራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለዋለን። የክልሉ እኔ ይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው።
የፌደራል ጠቅላይ አቃቤ ሕግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የእስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት።
ከዚህ ትግራይ ክልል ጋር ተያይዞ የነበረው ስናነሳ የነበረው አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ የእስር ማዘዣ ወጥቶባቸዋል። ሰው የፌደራል ማዕቀፉ ይሄን እየተከታተለ የሚያስፈጽም በሚሆነው በዚህ ረገድ ከትግራይ ክልል ጋር በተለየ ዳይሜንሽን የድርድርና መሰል ጉዳዮች እየተካሄዱ አይደለም? ያው በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያስጥሮ ነው የሚሆነው።
የፌዴራል ጠቅላይ አቃቤ ሕግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30 እና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ 6ቱ በቁጥጥር ስር መዋላቸውን አስታውሷል። 40ዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸው አስታውቋል። በ46ቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባ ያለ እጅ ተፈጥሮ እጅግሮቹንም እንደ እጆቹ እየተጠቀመ በሚማር የ16 ዓመት ወጣት ታሪኩ ህይወት ላይ አተኩሮ የተቀናበረ ነው። ታሪኩ በአምቦ ሰንቀሌ አንደኛ ደረጃ ትምህርት ቤት መደበኛ ትምህርቱን ይከታተላል። ትምህርቱን በትጋት ለመከታተል እጅ አልባ መሆኑም አልገደበውም። የታሪኩን ታሪክ ናኮር መልካ እንዲህ ያጫውተናል።
ትምህርቱን ሲያጠናቅቅ የአውሮፕላን አብራሪ መሆን ነው የሚፈልገው። በእጆቹ ግን አይደለም።
በእግሬ አይሮፕላን ማብረር ነው ምኞቴና አላማዬ።
ህልሙን ለማሳካት በርትቶ እንደሚማርም ይናገራል። ሁለት እጆቹ ባይኖሩም ከመማር እንደ ማንኛውም ተማሪ ደብተር ላይ ከመጻፍ ታሪኩን ያገደው እንደሌለ የሚማርበት ክፍል ገብቼ ለመታዘብ ችያለሁ። ቁጭ ብሎ በእግሩ እንዲጽፍ የተመቻቸለት ወንበር ላይ አንዱ እግሩን ደብተሩን ለመያዝ ሌላውን ደግሞ የእስክሪብቶን እጀታ ለመያዝ እንዲያመቸው ቁጭ ብሎ ማስታወሻ ይወስዳል። እንዲጽፍ የተደረገውን ያሰፍራል። የደብተሩን ንጽህና ላየ እንኳን በእግሩ በእጅ የጻፈውን ያስንቃል። ስዕል አስቦ ይስላል። 5 ደቂቃ ባልሞላ ጊዜ ውስጥ አበባ ስሎ አሳይቶኛል። በእርግጥ ቀድመ ብትነግረኝና አስቤበት ቢሆን ኖሮ ከዚህ የተሻለ ስዕል በእግሬ ስልልህ ነበር አለኝ ታሪኩ። ፎ 2010 ዓ.ም በአምቦ ዩኒቨርሲቲ አወዳዳሪነት በአምቦ አንደኛ ደረጃ ትምህርት ቤቶች መካከል የተካሄደውን የስዕል ውድድር በማሸነፍ ተሸልሟል። ምን ስለው እንዳሸነፈ ማጫውቶኛል።
በ2010 ዓ.ም የአባይ ወንዝን ምስል ስዬ አምቦ ዩኒቨርሲቲ ሸልሞኛል። የተሰማኝን በህሊናዬ የመጣውን እንስሳ የሚሆን እጽዋት ስላለሁ።
የክፍል ጓደኛው ተማሪ ያሬድ ተፈራ ይህን ይመሰክራል። ለትምህርቱ በሚሰጠው ትኩረት ይጀምርና ስለ ጓደኝነታቸውም አውግቶኛል።
ከ8ኛ ኤን የመጣሁት ከታሪኩ ጋር ነው የምማረው። ታሬ ማለት እንግዲህ በጣም እንደምናውቀው በእግሩ ነው የሚጽፋው። ግን በእግሩ ሲጽፍም አብዛኛው ጊዜ በጣም ነው ደስ የሚለው። እግር ኳስም ይጫወታል፣ ስዕል በጣም ይስላል። በትምህርትም አክቲቭ ነው። ቶፕ ቴን ውስጥ ምናምንም ይገባል። ያስጠናናል፣ እኛም ከሱ ጋር እናጠናለን። እና ለትምህርት ያ ፍላጎት በጣም ከፍተኛ ፍላጎት ነው ያለው። እና ታሪኩ ማለት ለእኔ እንደ ወንድሜ ነው። ይጫወታል፣ ከኛ ጋር ይደሰታል።
የታሪኩ እንግሊዝኛ ቋንቋ መምህርት ብርሃኔ ጉታ ለጥንካሬውና ለትምህርቱ ስላለው ቆራጥነት የሚከተለውን ብላኛለች።
ታሪኩ መርጋም ይባላል። ይሄ እንግዲህ እንደ እጅ አርጎ በእግር የሚማር ተማሪ ነው እና በጣም ደስ የሚል ተማሪ ነው። ክላስ ውስጥም ብዙ እንቅስቃሴ የሚያደርግ ነው። በጽሁፍ ደረጃ እንኳን በጣም ኳሊቲ ያለው ጽሁፍ ነው ያለው። በጣም ደስ ይላል። ግልጽም ነው ጽሁፉ። ፓርቲሲፔትም በጣም ያደርጋል። ከማንም ተማሪ በላይ ነው እዛ ውስጥ እንቅስቃሴ የሚያደርገው ማለት ነው። ስለዚህ ቪዥኑ በጣም ትልቅ ቦታ ነው። በጣም ጥሩ ነው። እዛም ይደርሳል ብዬ አምናለሁ።
የታሪኩ ወላጅ እናት ወይዘሮ በላይነሽ ንጉሴ የልጃቸው አካል ጉዳት ተፈጥሮ የለገሰችው የእግዚር ስጦታ እንጂ አደጋ ያስከተለው አይደለም ይላሉ። ከወለዷቸው 6 ልጆች መካከል አራተኛው መሆኑን ገልጸው እድሜው 16 ዓመቱ ነው ብለዋል። የልጄ የወደፊት እጣ ፈንታ ግን ያሳስበኝ ነበር፣ እንዴት ይሁን ብዬ ሰጋ ነበር ብለዋል።
ለውተ ሙጫ ከና አራው ሰገልተም ያፍሩ ዳላቴ ሙጫ ከና ማደንጎዳ ከታ ከሚና ኒ ሙጫ በረቹስ ደንዳ አዴ ሙስ ደንዳ
ከ ልጅ በ1994 ዓመተ ምህረት ነው የተወለደው። እንደ ተወለደ ምን አደርጋለሁ? እንዴትስ አሳድጋለሁ? እንዴትስ ይማራል? የሚል ስጋት ነበረኝ። ታዲያ እግዚአብሔር በችሮታው እግሮቹን እንደ እጆቹ አደረገለት። ይራመዳል፣ ይማራል። የ8ኛ ክፍል ጎበዝ ተማሪ ነው።
ጂሲካ ኮክስ የምትባል የውጭ ሀገር ዜጋ እንደ ኢትዮጵያውያን አቆጣጠር በ2006 ዓ.ም በአዲስ አበባ ታሪኩን አግኝታ አነጋግራው ነበር። ጄሲካ ልክ እንደ ታሪኩ የእጅ አካል ጉዳተኛ ስትሆን በእግሯ አውሮፕላን ማብረር መቻሏን ለታሪኩ አጫወተችው። ያም የታሪኩን ትልቅ ሰው የመሆን ጉጉት እጥፍ አደረገው ይላሉ ወላጅናቱ።
አከሳቃማ ሚናምቱ ጥያራ ሆፍት ጄሲካ ጀዳምቲ አሜሪካ አራዱፍቴ
እንደሱ እጅ ሳይኖራት ነው የተወለደችው። ከአሜሪካ የመጣች ነጭ ናት። አውሮፕላን እንደምታበርም ነገረችው። ስለዚህ እንደርሷ ተመረይ አውሮፕላን አበራለሁ የሚል ነው ምኞቱ።
ልጃቸው በሚቀጥለው አመት 9ኛ ክፍል እንደሚገባ የሚናገሩት እናቱ ይሄም እንደሚያስጨንቃቸው ገልጸዋል። ለምን ይሆን
እናተናፉ ገራፉን ብራት ምጫንኩን ኩታሰደቴ ገርሰገለት ዳርባ ባራቴ ሰደርካ ከነቀቀም።
አሁን ልጄ ከ8ኛ ክፍል ወደ 9ኛ ክፍል ያልፋል። እኔ ሀብት የለኝም። መጠጥ ሸጬ ነው የምተዳደረው። በላቤ ነው የምኖረውና የልጅ እንዴት አድርጎ ትምርቱን ይቀጥላል የሚለው ያስጨንቀኛል። መንግስት እርዳታ ቢያደርግለትና ትምርቱን ቢቀጥል እመኛለሁ።
ምንም ያህል ለአስጨራሽ ፈተና ቢገጥመው ከትምርቱና ትልቅ ሰው የመሆን ህልሙ እንደማያደናቅፈው ታሪኩ መልእክት አስተላልፏል።
ንብረቱ ተወረቁ ነው ንብረኔፉ ነራላላ በረጣ የሪታን
የማይማሩ ልጆች እኔን አይተው እንዲበረታቱ ማለትም እንዲማሩ ነው የኔ ምክር። ተማሩ ይቻላል የሚል ነው መልእክቴ።
ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ናኮር ላደረሰን ዘገባ እናመሰግናለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የልዑካን ቡድን ጥናት እያካሄደ ነው። ቡድኑ ከኢትዮጵያ መንግስት ጋር በተደረገ ስምምነት ነው ዛሬ ወደ ስፍራው አቅንቶ የቅድመ ጥናት መርሃ ግብሩን እያካሄደ ያለው። የልዑካን ቡድኑ ከባለፈው ጥር 13 2010 ዓ.ም ጀምሮ በስፍራው ተገኝቶ ጥናት ሲያካሄድ የቆየ ሲሆን ዛሬ ወደ አዲስ አበባ ተመልሷል። ነገ ደግሞ ከሚመለከተው የሚኒስቴር መስሪያ ቤትና ባለድርሻ አካላት ጋር በደረሱባቸው ጭብጦች ዙሪያ ውይይት ያደርጋሉ ተብሎ ይጠበቃል። መስፍን አራጌ ተከታዩን ዘገባ አልኮልናል።
በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን በአድናቆት አፍ ያስያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥተው ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ፣ ከምዕመኑ እስከ ጦማሪው የድረሱልን ጥያቄዎችን ሲያስተጋቡ የቆዩት። ጥገናውን ጨምሮ ሌሎች ተያያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ ያሳሰበ ባቸው ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌዴራሉ ቅርስ ጥናትና ጥበቃ፣ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 70 ሚሊዮን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዚዳንት ኢማኑኤል ሁዋን ሚሼል ፍሬድሪክ ማክሮን እና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለመጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር 6 ሉካን ያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሪዋ ላሊበላ ከተማ ይዘለቀው። የሉካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር ህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኛ ባተኝ የሚናገሩት።
ከፈረንሳዮች ጋር የሚመጣው ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም፣ የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው ማለት ነው። ይሄንን ካነበቡ በኋላ ላሊበላ ላይ መሄድ እንዳስፈልጋቸው የልዑካን ቡድን መጡ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል።
ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገቡ በኋላ
ይሄንን ካዩ በኋላ እንግዲህ ለፕሬዚዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተወያይተው ይሄን እናደርጋለን ያለን የሚሉን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናውቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት ሰጥተናቸዋል። በላሊበላ ሂደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል ማለት ነው።
ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ካንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መስገቡ ናቸው።
ጥናቱ ጥሩ ነው፣ ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር
ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት ባልተጠና የጥገና ስራዎችና በሌሎች ምክንያቶች አደጋ ላይ ወድቀዋል። የስልጣኔያችን አሻራ፣ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ የደብሩ አስተዳዳሪም ሆኑ የህዝብና የዓለም አቀፍ ግንኙነት ዳይሬክተሩ።
በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤልና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ፣ በመቆርቆር፣ በመዶሻ፣ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆኗል ነው።
ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረ ቁጥር የዛሬ 11 ዓመት የተሰራውበት ንፋስ መጠንና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች ይቀር
ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ለሰባት ዓመታት ታስቦ የተሰራው ዳስ ዛሬ 11 ዓመታትን አልፏል። የጊዜው መርዘም የህንፃዎቹን ህመም ያባብሳል ነው የተባለው።
ሲሰራ ለሰባት ዓመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር ዓመት በላይ ሆነ። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተሰቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቶች ትንንሾቹ እንኳ ቢሆንም፣ ስለዚህ ይህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ ድንጋይ ብቻ ስለሆነ አይችለውም ከብረ
የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያዊ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል። እንደ ዳይሬክተሩ
የላሊበላ ህንፃ አሰራር ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያ ድንጋይ መሰራ ካለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌ ጋር ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው፣ ግን ደግሞ ለባለሙያዎች ትንሽ ሩ መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም፣ ወጣቶችም፣ ምሁራንም፣ የአካባቢ ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እንግዲህ አድማጮች የዛሬው የጋቢና ቪዮ ጉዟችንን በዚሁ ሙዚቃ ነው የምናጠናቀቀው። በፌስቡክ አት ቪዮ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩ አብሬያችሁ። ሞክቤል ያቤሮ ሙዚቃውን በመምረጥ አልፈሪዶ አልሳንቶስ ደግሞ አብሮን ነበር በስርጭት መሐንዲሱ። ደህና ደሩ። ነገ እንገናኝ።
የቀስተ ደመናው ቀለም ዝሩ
ኩን